አምላካችንን እናመሰግናለን። በብዙ መንገድ እየመከረን ያለው ተገቢ የሆነውን በጊዜው ደግሞ የምናገረንን ክብሩን የሚገልጽልንን የዘላለምን አምላክ እግዚአብሔር እናመሰግናለን። ዛሬ 11ኛ ክፍል ትምህርታችንን እናቀርባለን። ሁልጊዜም እንደምናደርገው በአጭር ጸሎት እንጀምራለን። እግዚአብሔር አምላካችን ሆይ እናመሰግናለን። በአንድም በሌላም በኩል በአንድም በሌላም መንገድ ስፔን ስለምትናገር እግዚአብሔር እንዳንተ ያለ ድንቅ አምላክ የሌለን የምናመልክ አምላካችን ስለሆንክ እንዳንተ ክብር እንሰጣለን። ጌታ ሆይ ዛሬም ደግሞ እንዲሁ ተናገረን፣ ቃልን ግለጽልን፣ በክብር በመካከላችን ተመላለስ። እኛም ደግሞ ያንተ የአሳቢ የቅድ ፈጻሚዎች እንድንሆን ጸጋህን አብዛለን። በኢየሱስ ክርስቶስ ስም አሜን። ባለፈው ትምህርታችን እግዚአብሔር በእኛ ህይወት ውስጥ መስራት ስለሚገባው ነገር ከተናገርናቸው ውስጥ አጠር አድርጌ የዛሬውንም ትምህርት ለማቅረብ እንዲያያይዝልን እናገራለሁ። ካነሳናቸው ነጥቦች ሙሴና አሮን እግዚአብሔር በእግዚአብሔር ኃይልና ጸጋ ተሞልተው በእርሱ ምሪት በግብጽ አስተዳዳሪና በግብጽ ህዝብ ተጽዕኖ ማሳደር እንደቻሉ፣ በዚያ ጊዜ በነበረው ዓለም ተጽዕኖ እንዳሳደሩ፣ ያ እግዚአብሔርን የገለጡበት ተጽዕኖ ከጥንት ጀምሮ እስካሁን ባለው ዓለም እንደቀጠለ እኛም ባለንበት አገርና ቦታ ለሚገኘው ህዝብ መሪዎቻቸው ወይም አስተዳዳሪዎች እግዚአብሔርን የመግለጥ ተጽዕኖ ማሳደር እንደምንችል መናገራችን ይታወሳል። ይህም ደግሞ ስታሰብ ከባድ ቢመስልም ከባድ እንዳይደለና ልናደርገው የምንችለው እንደሆነ ማንሳታችን ይታወሳል። ይህን እንደ ቃሉ የሆነውን እምነት ለመተግበር በእርሱ ታምነን ብንነሳሳ እሱ ከኛ ጋር እንደሚሆንም ማንሳታችን ይታወሳል። ከሙሴና ከአሮን ጋር እንደሆነ ሁሉ ከእኛም ጋር እንዲሁ ይሆናል። ይህንን ባናደርግ ፈራጆች ብቻ የምንሆን ከሆነ ከተጠያቂነት እንደማናመልጥም እነዚህ ነጥቦች ማንሳታችን ይታወሳል። ይህ ትምህርቱ ለማያያዝ ካለፈው ጊዜ ሰትን የተነጋገርነውን እንግዲህ አጠር ባለው ሀሳብ ማቅረቤ ነው። እኛ የሁሉን ቻይ የሆነውን የዘላለምን አምላክ ባህሪና ህልውና የተረዳን፣ የወንጌሉንም እውነት የተረዳን፣ የወንጌሉ ኃይል ከኛ ጋር እያለ የሩቅ ምስራቅ ሰዎች በዚች ምድር ህዝብ እግዚአብሔራዊ ያልሆነውን ተጽዕኖ በማሳደር እንዴት ይቀድሙናል፣ መቅደምም የለባቸውም የሚመስል ሀሳብ ማንሳት ይታወሳል። ዛሬ እንግዲህ በዚህ ነጥብ ላይ ተጨማሪ ከዚሁ ጋር የተያዙ ነጥቦችን አነሳለሁ። ይህንንስ እያየን እንዴት ዝም እንላለን? የሩቅ ምስራቅ ሰዎች እግዚአብሔራዊ ያልሆነውን ተጽዕኖ በማሳደር እንዴት ይቀድሙናል? እኛ የእግዚአብሔርን እውነት፣ የእግዚአብሔርን ክብር፣ የእግዚአብሔርን ጸጋ የተሞላ ኃይል ያለውን ወንጌል በእጃችን እያለ እነሱ ግን እግዚአብሔራዊ ያልሆነውን ተጽዕኖ በማሳደር በዚች ምድር ላይ እንዴት ይቀድሙናል? ይህንንስ እያየን እንዴት ዝም እንላለን? ይህ አይነት ዝምታ ከኛ ይራቅ። የአይነት ዝምታ ከኛ ይራቅ። ይህንን ዝም የምንልም ከሆነ ይህ ዝምታ ጤናማ ዝምታ አለመሆኑን ለማለት ነው። እንግዲህ ይሄ ባለፈው ጠቀስ ያደረጉትን ዛሬ ትንሽ ጎላ ባለ መልኩ ለመናገር ነው። ምክንያቱም ይህን ድምጭ በጣም አስፈላጊ ስለሆነ በአሁኑ ዘመን ያንን ደግሞ እንድናደርገው እግዚአብሔር ይህንን በዚህ አኳያ አጥብቀን እንድናስብ የሚያስችልበት ሀሳብ መሆኑ እንደሆነ ይሰማኛል። ከዚህ አኳያ እንግዲህ ከኛ ይራቅ እንዴት ዝም እንላለን? እንዴት ዝም እንላለን? ይህ አይነት ዝምታ ከኛ ይራቅ። ልክ ነህምያ እንዳለው ነህምያ እንደዚህ ናሉ ልክ ነህምያ እንዳለው እንደዚህ ብለን ብንነሳሳ የምል ነው። እኛም ባሪያዎቹ ተነስተን የኢየሩሳሌምን ቅጥር እንሰራለን። እሱም ያከናውንልናል፣ እሱም ይገባናል ማለት ነው። በእምነት ያን ከባድ ትልቅ የሚመስለው ማይቻል የሚመስለው ነገር ግን ልናደርገው የምንችለው በዚህ አይነት የእምነት ቃል ተነስተን ልንሰራ ይገባናል ማለት ነው፣ ወይም ይህን ይገባናል ማለት ነው። ነህምያም በእምነት እና የኢየሩሳሌምን ቅጥር በመፍረሱ በመቆርቆር ለመስራት እንደተነሳና አምላኩም እንዳከናወነለት እኛም ለአምላካችን ህልውናና ክብር ተቆርቁረን ባለንበት ሀገርና ህዝብ መካከል አብረን ለመግለጽ ክብሩን ለመግለጽ ይህንን ሀሳብ ደግሜ ይህንን አረፍተ ነገር ደግሜ ይላለሁ። እኛም ለአምላካችን ህልውናና ክብር ተቆርቁረን ባለንበት አገርና ህዝብ መካከል ክብሩን ለመግለጽ ብንነሳሳ አምላካችን ከእኛ ጋር ይሆናል። ግን እንደ ነህምያ ተቆርቁሮ የምነሳና ለእግዚአብሔር ስራ ሰዎችን የሚያስተባብር ሰው ወይም ሰዎች ያስፈልጉናል ወይም ያስፈልጉታል ለእግዚአብሔር ማለት ነው። ያንን ሰው ወይም እነዚህን ሰዎች ተጠቅሞ እግዚአብሔር ስራውን ጀምሮ ይጨርሰዋል። ነህምያ የኢየሩሳሌምን ቅጥር ተግዳሮትና ፈተና ተቃውሞ እየተነሳ ያላ በአምላኩ ታምኖ ግን ጀምሮ እንደጨረሰ ህዝቡንም አስተባብሮ እንደሰራ ማለት ነው። እንግዲህ በእውነት በአሁኑ ዘመን ዲያብሎስ በአንድም ሆነ በሌላ መንገድ በዓለም ያለው ህዝብ እንዳይድ የራሱ የሆነ ከፍተኛ የሆነ ተጽዕኖ እና ግድግዳ እያበጀበት ሁኔታ አለ። ትንሽ ጠቀስ ያልኩትን ዛሬ ችንነትም ጎላ አድርጌ መናገር እወዳለሁ። ሰይጣን በዚህ ዘመን የጥፋት ተጽዕኖ በዓለም ውስጥ እያሳደ ያለበት ስልቶች የሚከተሉት እንደሆኑ መገንዘብ እንችላለን። አንደኛ፣ በምዕራቡ ዓለም ከዚያ ግድም ጭምር የእግዚአብሔርን ክብርና ያስቀመጠውን የተፈጥሮ ህግና ስርዓት በምጻረር ዓለማዊነትና ህልውናውን በሚጋፋ አካሄድ በእውቀትና ጥበብ እድገት መመካትና ለእግዚአብሔር ነገር ጊዜ ባለመስጠት በምዕራቡ ዓለም ማለት ነው። ክርስትና እራሱ የማይሰራ ኃይል የሌለው እምነት እያስመሰለ ያለበት ሁኔታ ነው ያለው። ይህንን ሀሳብ ደግመዋል። በምዕራቡ ዓለም ከዚህ ሀገርም ጭምር የእግዚአብሔርን ክብርና ያስቀመጠውን የተፈጥሮ ህግና ስርዓት በምጻረር ዓለማዊነትና ህልውናው በሚጋፋ አካሄድ በእውቀትና ጥበብ ወይም እድገት መመካትና ለእግዚአብሔር ነገር ጊዜን አለመስጠትና ቦታን ማንሳት ማሳጣት ይህንን በማድረግ በሩቅ በሌላው ዓለም ላለው ህዝብ ክርስትና በትክክል ስርዓት ባለው መንገድ የህዝቡን ባህል መምራት የማይችል እምነት እንደሆነ በማስመሰል እሱም እንደሌለው የተለመደ ሃይማኖት እንጂ ሰውን ህይወት መለወጥ የማይችል ሃይማኖት በማስመሰል የዚህን አይነት መረዳት ወይም ደግሞ በእንግሊዝኛ ኢምፕሊሽን በመስጠት ለሌላው የዓለም ህዝብ ማለት ነው ሰዎች ክርስትናን እንዳይቀበሉ። ይህንን በሚመለከት ሮሜ ምዕራፍ 1:18-32 ያለውን ከማንበቤ በፊት እሱን ባደርገው ጥሩ ነው። ይህንን ሮሜ ምዕራፍ እውነትን በአመፃ በመከራከሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔርን ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ልታውቅ የሚቻለውን በእርሱም ዘንድ ግልጥ የሆነውን ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያልና። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት እዚህ ላይ ነው። እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩ ስለማያውቁ ሰው እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት እና ስላላመኑት፣ አንደኛ እግዚአብሔርን ስላላከበሩት እንደ እግዚአብሔርነቱ መጠን፣ ሁለተኛ ስላላመኑት የሚያመካኙትን አጡ። ምክንያት ለስቶ የሚችሉ ምክንያቱም እያውቁ ነው የሚያደርጉት ነው ነው አጡ። የሚያመካኙትን አጡ። ነገር ግን በሀሳባቸው ከንቱ ሆኑ፣ የማስተውሉም ልባቸው ጨለመ፣ ጥበበኞች ነን ሲሉ ደንቆሮች ሆኑ። ይሄ እንግዲህ የሳይንስና ቴክኖሎጂ በጣም ከፍተኛ ደረጃ የሰው ልጅ ማደጉን ነው። ግን አድጎ ጥበበኞች ነን ስሉ ግን ድንቆሮች ሆኑ። እንደውም የማይገባው ከነሱ የማይጠበቀውን አደረጉ ነው ነው ጥበብ። ይሄ እንግዲህ ቅድምም እንደጠቀስኩት ጥበበኞች ጥበብ እየበዛ ቴክኖሎጂ ሁሉ ነገር ብዙ ነገር ከዚህ በፊት የሰው ልጅ አድርጎ የማያውቀው ታላላቅ ነገሮችን ማድረግ ሲጀምር በቲቪ ትልባቸው ተሞልቶ አሁንም የበለጠ ማንኛውንም ነገር እናደርጋል የሚል አስተሳሰብ። ይህ ደግሞ ይህ አስተሳሰብ ከእግዚአብሔር ብዙዎቹን እንዳራገ ማለት ነው። የማስተውሉም ልባቸው ጨለመ፣ ጥበበኞች ነን ስሉ ደንቆሮች ሆኑ። የማይጠቅመውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ይህ ትንሽ ጠለቅ ያለ ትርጉም ያለው ነገር ነው። ብቻ የእግዚአብሔርን ክብር ጣሉ። እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ሊያከብሩትና ሊያምኑት አልፈቀዱ ነው ብለው እያወቁ ነው፣ ሳያውቁ አይደለም። ይህ እንግዲህ እዚህ በምዕራቡ ዓለም መጽሐፍ ቅዱስም በጣም በሚሰበክበት የእግዚአብሔርም ቃል ትምህርት በሚሰጥበት ግን እሱን እንደ ሞኝነት እንደማይጠቅም ነገር በመቁጠር ለእግዚአብሔርም ክብርን አልሰጡም። ይህ የሴጣን እንግዲህ የሚሰራበት መንገድ ነው ማለት ነው። ቁጥር 24 ላይ ስለዚህ እርስ በርሳቸው ሽጋቸውን ሊያዋርዱ እግዚአብሔር በልባቸው ምኞት በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። እያወቁ ሊያመልኩትና ሊያከብሩ ስላልፈለጉ ለማይረባ አይምሮ አሳልፎ ሰጣቸው ነው የሚለው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም የዘላለም ለዘላለም የተባረከ ነው አሜን ይልና ቁጥር 26 ላይ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሊያመልኩት ስላልፈቀዱ እያወቁ የመጣብሽን ቃል እንደ ሞኝነት ስለቆጠሩ እንደማይጠቅም ስለቆጠሩ እግዚአብሔር የሚባለውም ደግሞ እንደዚሁ የተለመደ አባባል እንደሆነ በመቁጠር ማለት ነው። ሴጣን እንግዲህ ነገሮች ሁሉ በጣም ከፍተኛ ስፔስ ሲኖር ሳይንስና ቴክኖሎጂ ትገት የሀብት ክምችት ምቾት ሁሉ ነገር ሰው በራሱ ደግሞ አግኝቶ እንጂ ነገር ከሆነ የእግዚአብሔር ነገር ምን ያደርጋል የሚል እንግዲህ ማለት ነው። አለማዊነት ቅድም የተባለው ይሄ ነው ማለት ነው። ስለዚህ እግዚአብሔር ሊያመልኩት ስላልወደዱ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ከዛም ደግሞ ሴቶቻቸው በልባቸው ለባህሪያቸው የማይገባው ስራ ለባህሪያቸው በማይገባው ለውጡ። ያ ማለት ሴት ከወንድ ጋር መጋባት ሲገባ ሴት ከሴት ጋር ተጋባ፣ ይሄ የማይረባ አይምሮ ማለት ነው። እንዲሁም ወንዶችም ደግሞ ለባህሪያቸው የማይገባው ሴቶችን መገናኘት ይቶ እርስ በርሳቸው በፊቶታቸው ተቃጠሉ። ይሄ ወንድ ለወንድ መጋባት ወይም ደግሞ ወንድ ለወንድ ግንኙነት ማድረግ ማለት ነው። ይህ ቃል አስቀያፊ ነው በጣም እንደው ለመናገር ራሱ በጣም አስቀያፊ ነገር ነው። ግን በእግዚአብሔር ቃል የተጻፈበት ስለሆነ ያው ደብደብ እናገራለን። ወንዶችም በወንዶች ነውር አድርገው በሴትነታቸው የማይገባውን ብድራት በራሳቸው ተቀበሉ። ይሄ ነው እንግዲህ አሁን ቅድም ያልኩት አሁን በዚህ በምዕራቡ ዓለም አሁን በጣም እያደገ እና ከፍተኛ የሀሳብ ጥንካሬ ብዙ ሰዎችም ተሳትፎ እየጨመረበት ያለ የመብት ጥያቄ ነው እየተጠየቀበት ያለው እንግዲህ በዚህ አኳያ ነው ማለት ነው። ወንድ ለወንድ ለመጋባት ሴት ለሴት ለመጋባት ይጋባል። ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አይምሮ አሳልፎ ሰጠ። ከዚህ ላይ አሁን ወንጌልን ስላልሰሙ ሳይሆን ወንጌልን ለመቀበል ስላልሰሙ እየሰሙ እንደማይጠቅም ስለቆጠሩ ማለት ነው። እንግዲህ ሰይጣን አንዱ የሚሰራበት መንገድ ያው ነው። እግዚአብሔርን እየሰሙ ለማወቅ ባልወደዱ እግዚአብሔርን ለማወቅ ባልወደዱት መጠን ስላልፈለጉ እየሰሙ ስላልፈለጉ ማለት ነው። እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አይምሮ አሳልፎ ሰጣቸው። እንግዲህ ይህን ነው ምለው። ይሄ በጣም አስደንጋጭ ነገር ነው። አሁን የሆነ ያለው ይሄ ነው። እግዚአብሔርን አሁን ባለማወቅ ቢሆን ኖሮ ችግር አልነበረም። ወንጌልን ስላልሰሙ ሲሰሙ በቅንነት ቢቀበሉ ደህንነት ይሆናል። ነገር ግን አሁን እዚህ ላይ ያለማወቅ ጉዳይ አይደለም። አሁን እዚህ ላይ እያወቁ ለማወቅ ባልወደዱት መጠን እግዚአብሔር ሲናገር ለመስማት ካልፈቀድን፣ በራሳችን ፈቃድ ለእግዚአብሔር ክብርን ለመስጠት ካልፈቀድን አደጋ አለው ማለት ነው። ለማይረባ አሳልፎ ሰጣቸው። ይሄ ነው፣ ይሄ ርግማኔ ነው ማለት ነው። እንግዲህ አሁን ሌሎቹ ዓለም ያሉት ሰዎች ከምዕራቡ ዓለም አሁን እየጎላ የመጣውን ይህንን በተለይ ቤተሰባዊ ግንኙነት እያጠፋ ያለው ነገር የተፈጥሮን አካሄድና አመለካከት እያዛባ ያለው ነገር ስለሚያዩ በዚህ በምዕራቡ ዓለም በዚህ ጉዳይ ላይ ያለውን እይታ እንግዲህ ይሄ ራሱ አንዱ እንቅፋት ነው ማለት ነው። ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃን ሁሉ ግፍን መመኘት ክፋት ሞላባቸው። ቅንዓትና ነፍስ መግደል ክርክርን፣ ተንኮል፣ ክፋት፣ ጠባይ ተሞሉ እያለ እንደዚህ ይቀጥላል። ይሄ እንግዲህ አንዱ እንቅፋት ነው። እያወቁ አሁን እዚህ ላይ በተለያየ መንገድ ወንጌል እየተሰበከ ነው ያለው፣ ግን ያንን መስማት ያስፈቀዱ ማለት ነው። ሌላው ችግር ምንድን ነው ከዚሁ ጋር የተያዘው? ቤተ ክርስቲያንም ይህንን ተግዳሮት ለመቋቋም አለመትጋቷ ሌላ እንቅፋት ነው። ይሄ በዚህ በምዕራቡ ዓለም በአሁኑ ጊዜ ሁላችን የምናውቀው ነው። ግን ቤተ ክርስቲያንም እንደውም ከዛ አልፎ ተርፎ ራእዩን የጣለች ቤተ ክርስቲያንም አለች። ቢሆንስ ምን አለ ወደሚል አይነት ማለት ነው። ወደ ማጋባቱ እንደው እንግዲህ ይሄ በማንኛውም መለኪያ ሌላው ቢቀር በጣዖት አምልኮ መለኪያ እንኳን ቢሆን ጣዖትን የሚያመልኩት አገር ሰዎችም ይህንን ማድረግ ስህተት እንደሆነ የተፈጥሮ ህግ የሚጻረር መሆኑን ይረዳል። በእነሱ ሀገር ይሄ የለም ማለት አይደለም። በጣም ባነሰ መልኩ በስውር ሊኖር ይችላል፣ ግን እዚህ በግልጽ እንደሚደረግ አይደለም። ስለዚህ በመካከለኛው ምስራቅም ያሉት ሌላውን ሃይማኖት እምነት የሚከተሉ ሰዎች ይሄንን በሚያዩበት ጊዜ ክርስትና ታዲያ ይሄንን ይህ ክርስቲያን በሚባል አገር ክርስትና መጽሐፍ ቅዱሳዊ ክርስትና ለዓለም ሁሉ የተሰራጨበት ሀገር አገልጋዮች ባሉበት ሀገር ይሄ አይነት ነገር ከተደረገ ክርስትና ለእኛስ እንዴት ሊረባ ይችላል የሚል ጥያቄ ሰይጣን እንግዲህ እያስነሳ እነሱንም በዚህ በዚህ እያስፈራራ ነው ማለት ነው። በዚህ መልክ የዓለምን ህዝብ ወደ ወንጌል እንዳይመጡ ሰይጣን አንድ ትልቅ ግድግዳ ማስፈራሪያ እያደረገ ወንጌልም ሲነገር በቅንነት እንዳይሰሙ እያስፈራራ ይገኛል። ሁለተኛው ደግሞ ሁለተኛው የሰይጣን ዲያብሎስ ስልት ሰዎችን ከወንጌል የሚያደርግበት በመካከለኛ ምስራቅና በሌሎች አረብ ሀገሮች ኢየሱስ የመጣው ከእስራኤል ከጠላት ሀገር መምጣቱን በማሳየትና የምዕራቡ ዓለም የቤተሰብ አቋም መዳከምን በማሳየት ከላይ ካለውም ጋር የተያዘ ማለት ነው። ይህ ከጠላት ምድር ኢየሱስ ክርስቶስ ከዛ ነው የመጣው። ይህንን እንዴት እኛ እኮ ይሄ እንዴት ይሆናል የሚል አይነት ነገር ማለት ነው። በጠላትነት እንዴት ትፈልጋላችሁ የሚል አይነት ማለት ነው። እና ሌላው ደግሞ ከአንደኛው ነጥብ ጋር የተያዘው የሚራቁ አይደል የቤተሰብ አቋም መዳከም። ይህ ምን ማለት ነው? የጋብቻ ህይወት መዳከም፣ የፍቺ መብዛት። ለምሳሌ በአሁኑ ጊዜ በዚህ በምዕራቡ ዓለም በስነ ስርዓት ጋብቻ መስርቶ ሳይለያዩ መኖር ከፍተኛ ፈተና የገጠመበት ሁኔታ ነው። የፍቺው ብዛት በአንዳንድ ሁኔታ ሲሰላ ከ150 በላይ እንኳን የበዛበት ነው። ሁለተኛ ደግሞ ሰው ዝም ብሎ ሳይጋባ ከአምላካዊ ፈቃድና ከመጽሐፍ ቅዱሳዊ አካሄድ ውጪ አብሮ እየኖረ ቤተሰብንም የሚያፈራበት ይመጣል። ይህ እንግዲህ የእግዚአብሔር ፈቃድ አይደለም። ይሄ ደግሞ በሩቅ ምስራቅ ባህልም ሆነ በመካከለኛ ምስራቅ ባህል፣ በአፍሪካ ባህልም ተቀባይነት የሌለው ነገር ነው። ምክንያቱም እግዚአብሔር ሴጣን ተንኮልና ክፋት ቢሰራም ሴጣንንም እየፈጠረ ነው። እነዚህ ደግሞ ጣዖት የሚያመልኩ ሰዎች መስሏቸው፣ ጥሩ መስሏቸው፣ እግዚአብሔርን የሚያመልኩ እየመሰላቸው ጣዖት የሚያመልኩ ሰዎችንም የፈጠረ ስለሆነ የእግዚአብሔር ዘላለማዊ ሀሳቡና ፈቃዱ ከሴጣን መሳብ ውጭ ሌላ ነው የሚሰራበት ነው። ሰው መስሎት ጣዖት ቢያመልክም ግን ይህንን እግዚአብሔር ያስቀመጠው ስርዓት አልተውም። እና የሩቅ ምስራቅ ሰዎችም ቤተሰባዊ አቋማቸው በአብዛኛው በጣም ጠንካራ ነው፣ ደስ የሚል ነው። የሩቅ ምስራቅ ማለት ነው በተለይ እነ ህንድ፣ እነ ቻይና፣ ሌሎቹም ሁሉ ተቀራራቢ የሆነ ባህል አላቸው። ቤተሰባዊ አቋማቸው በጣም ጥሩ ነው። ፍቺውም እንደዚሁ አይበዛም፣ ሊኖር ይችላል ግን እንደዚሁ በጣም በሚያስደነግጥ ሁኔታ የሚል አይደለም። ያው ፍቺ ሙሉ በሙሉ ይወገዳል ተብሎ ሊታመንም አይችልም። የመካከለኛ ምስራቅም በዚህ በኩል ያለው እይታ በጣም ጠንካራ ነው ቤተሰባዊ አቋም። አፍሪካም እንደዚሁ ነው። ነገር ግን በዚህ በምዕራቡ ዓለም ያለው ሁኔታ በዚህ ጉዳይ አሳሳቢ ነው። ስለዚህ ይህንን ሲያዩ ታዲያ ክርስትና ዋና በሚሰራበት ሀገር እንዲህ ከሆነ ለእኛስ ክርስትና እንዴት ሊጠቅም ይችላል? ወንጌልስ እንዴት ሊጠቅም ይችላል? ብለው ወንጌል እንዳይቀበሉ በማስፈራራት ማለት ነው። ሶስተኛው ነጥብ በሩቅ ምስራቅ ጣዖትን በሚያመልኩት ሀገሮች ጣዖትን የሚያመልኩት አገሮች ደግሞ ጣዖት ማምለክ ብቻ ሳይሆን የጣዖት አምልኮ በተለያዩ በጥንቆላ ስራዎች ጠቀስ ያደረኩት ነው። ያ ባለፈው በተለያዩ ታምራት በማድረግ ታምራትን በማድረግ ማለት ነው። ሙሴ ታምራትን በሚያደርግበት ጊዜ ሌሎችም እንደዚሁ ታምራትን ያደርጉ እንደነበረ የምናስታውስ ነው። ሙሴ ታምራትን ሲያደርግ ተቋዮችን ታምራትን ያደርጉ ነበር። ይህ ዳቢያ ፈርዖንን ያሳስተው ነበረ። ያ ታምራት መደረጉ ሁሉን ቻይ ወይም ደግሞ ይህንን የሚያደርገው አምላክ እነ ሙሴ የሚናገሩት ከሌሎች ሌሎች ጣዖት ተንኳኖች የሚያደርጉ ስለነበር የተለየ ነገር ምን አለው የሚል ማለት ነው። ብዙ ይሄ ደግሞ በሌሎችም ሃይማኖቶች የሩቅ ምስራቅ ሃይማኖት ብቻ ሳይሆን በሌሎችም ሃይማኖቶች የዚህ አይነት ታምራትን የማድረጉ ነገር አብሮ የሚያያዝበት ሁኔታ አለ። ይህንንም በመሆኑ በምዕራቡ ዓለም እየታየ ያለው የእውነተኛ ክርስትና እምነትና የቤተሰብ አቋም ከመናጋቱ ጋር አብሮ ታምራትን ያንን በማድረግ ማለት ነው፣ ያንን በማሳየት ይሄ ምንድን ነው በጣም ጥያቄ እንዲፈጥር ማለት ነው። ብዙ ታምራቶች ይሰራሉ፣ ግን ሁሉን ቻይ የሆነ አምላክ ታምራትን ያለ ገደብ እስከ መጨረሻው ሲሰራ ሴጣንን በተወሰነ መስራት ነው። ያ ባይሆን ኖሮ ጣዖት አምልኮ ብቻውን ቢሆን ኖሮ ምናልባት ብዙ ተግዳሮት ላመጣ ይችል ነበር። ግን ታምራት ይደረጋል። አሁን በህንዱ በሌሎች ሃይማኖቶች ብዙ ታምራት ሴጣን ታምራትን ያደርጋል ማለት ነው። እነዚህ እነዚህ ነገሮች በአሁኑ ሰዓት በምዕራቡ ዓለም እየታየ ያለውን የእውነተኛ ክርስትናን እምነት እና የቤተሰብ አቋም መናጋት እና ከተፈጥሮ ስርዓቱ ውጪ እየሄደ ያለ እውነታ እንደ ማስፈራሪያ በመጠቀም ክርስትናና በዚህ አኳያ ለእነሱ መፍትሄ ያልሰጠው ክርስትና በዚህ አኳያ ለእነሱ መፍትሄ ያልሰጠው ለእኛ እንዴት መፍትሄ ይሰጣል የሚል ጥያቄ እንዲያነሱ በማድረግ ማለት ነው። በዚህ በሩቅ ምስራቅ ያሉ እንደገና ደግሞ በመካከለኛ ምስራቅ ያሉ ሌሎች በሌላው የዓለም ክፍል ያሉ ሰውን ጥያቄ እንዲያነሱ በማድረግ ወንጌል የወንጌልን ስብከት ወይም ደግሞ ወንጌል እንዳይደርሳቸው በደፈናው ባለው በአጠቃላይ እውቀት በሚመስል አካሄድ እየተቃወሙ ይገኛሉ። አራተኛው ነጥብ ደግሞ በላቲን አሜሪካ ባሉት ሀገሮች ደግሞ ጠንካራ የሃይማኖት ስርዓት እንጂ እውነተኛ መጽሐፍ ቅዱሳዊ አምልኮ እንዳይኖርና ሰው በዚህ ስርዓት እንዲመካ በማድረግ በሙሉ ክርስቲያኖች ነው የሚባለው በተለይ ላቲን አሜሪካ ያለው። ነገር ግን ክርስትናን ህይወት ባለው መልክ እየተለማመዱ አይደሉም፣ መጽሐፍ ቅዱሳዊ ክርስትና ማለት ነው። ነገር ግን ለክርስትና ጦርነት ቢነሳ ህይወታቸውን ከመስጠት ወደኋላ እንደማይሉ ይሄ በታሪክም ልናስታውሰው የምንችለው ነው። በ18ኛው መቶ ክፍለ ዘመን ግራኝ መሐመድ ኢትዮጵያን በወረደበት ጊዜ ኢትዮጵያ በከፍተኛ አጣብቂኝ ውስጥ በገባችበት ጊዜ ፖርቹጋሎች አሁን የላቲን አሜሪካ ሀገሮች ብዙዎቹ የስፓይን እና ፖርቱጋልም የስፓኒሽ ተጽዕኖ ያለባቸው ሀገሮች ናቸው። ቋንቋውን ያው ነው መጥተው እንደተዋጉ እና መጨረሻም ኢትዮጵያ ከዚሁ ከሚያሰጋ ሁኔታ ውስጥ ለመውጣት እንደቻለች ማለት ነው። እነዚህ ለክርስትና ሃይማኖት ከፍተኛ የሆነ እይታ አላቸው። ነገር ግን ራሳቸው እየተለማመዱ አይደሉም። በባህል መልክ ነው ክርስትና በዛ ያለው ዓለማዊነትን እና ሌላ ነገር እንደ እግዚአብሔር ቃል ከኃጢአት የመጠበቅን ህይወት የመኖር ነገር እዛ በግልጽ የሚታይ ነገር የለም። ነገር ግን በዛ ይመኩበታል። አንድ ጊዜ የፖርቱጋል ዋና ከተማ ሊስበንን በሆነ አጋጣሚ በዛ በነበርኩበት ጊዜ ያየሁት በአፍሪካም እንዲሁም በዓለምም እጅግ በጣም ትልቅ የሆነ የሊጥ መስቀል ኢየሱስ ክርስቶስ የተሰቀለበትን መስቀል በአትላንቲክ ውቅያኖስ ላይ በከተማው በአትላንቲክ ውቅያኖስ በከተማው ዳርቻ ማለት ነው ከሩቅ የሚታይ ዛ ተሰቅሎ ይታያል ማለት ይህ እንግዲህ ለእምነት ያላቸውን አክብሮት እና እይታ ያሳያል። ነገር ግን የሚያመልኩትን አምላክ በትክክለኛ መንገድ እየተረዱት አይደለም። ይሄ አንዱ እንቅፋት ነው። ዓለማዊነት ከዓለማዊነት ያልተለየ ክርስትና ማለት ነው። በእነዚህ ምክንያቶች በአንዱም ይሁን በሌላ በዓለም ውስጥ ያለ ህዝብ አብዛኛው ወደ እውነተኛው በክርስቶስ በኩል ወደሚገኘው ደህንነት እንዳይደርስ ዲያብሎስ በትጋት እየሰራ ይገኝ። እኛም ይህንን ከነቃን በትጋት ለእነሱ ደህንነት መስራትን መጀመር ይኖርብናል። ሰይጣን ከፍተኛ የሆነ በስልክ የሚንቀሳቀስ ነው። የእግዚአብሔር ቃል ስለዚህ ይናገራል። በስልክ እንደሚንቀሳቀስ የብርሃን መልአክ መስሎ በተማሩት ጋር እጅግ በጣም በተራቀቁት ጋር በዛ የክርስትና የሞኝነትና ሞኞች የሚከተሉት ከዘመናዊ አስተሳሰብ ከዘመናዊ ሳይንስና ቴክኖሎጂ እድገት ከሳይንስ አስተሳሰብ ጋር እንደማይሄድ በማድረግ በማሳየት ማለት ነው። ተጽዕኖ በዚህ ነገር ላይ ጊዜ ማጥፋት የኋላ ቀርነት እና የሞኝነት ምልክት እንደሆነ በማድረግ ማለት ነው። ጣዖትን በሚያመልከው ጋር ጣዖትን ማምለክ በታምራት እንዲታየ በማድረግ እኛ ለምሳሌ ታምራትን በክርስቶስ ኢየሱስ ታምራት ቢደረግ የምን ልዩነት ይኖራል በምትል ቅድም እንዳነሳሁት ማለት ነው። እንደገና ደግሞ በነዚህ ቅድም ባልናቸው በቤተሰብ መፍረስ፣ በፍቺው ብዛት፣ በተመሳሳይ ጾታ ግብረ ስጋ በግብረ ሰዶም በሚባለው በዛ ውስጥ ገንዘብ ያለው በመልክ በገንዘብ እንዲመካ በማድረግ፣ እውቀት ያለው በእውቀት እንዲመካ በማድረግ፣ ስልጣን ያለው በስልጣን እንዲመካ በማድረግ፣ በዚህም ሆነ በዚያ በግለሰብም ደረጃ በቡድን በቤተሰብ በሀገር ደረጃ በዓለም ደረጃ ሰይጣን በአሁኑ ዘመን የመጨረሻ ትግሉን እያደረገ ነው ያለ ብዙ ሰዎች እንዳይት ነው። እኛ ደግሞ ይህንን ከተረዳን ቅድም ያነሳናቸው አራት ነጥቦችን ጥፋት ለዓለም ሕዝብ ወንጌል በኃይልና በስልጣን እንዳይሰበክ ጥፋት እንደሆነ ከተረዳን እኛ ደግሞ ከዚያ የሚበልጠው ታላቅ ወንጌል ኃይል ያለው ወንጌል የክብር ወንጌል በእኛ እጅ ስላለ ሙሴና አሮን ተቃውሞ እያለ ታምራት ማድረጉም እያለ አምላካቸው በእግዚአብሔር ታምረው በመቀጠል በመጨረሻ የአምላካቸውን የእግዚአብሔር አሸናፊነት እንደገለጹና የፈርዖንም ጉልበት እስኪበረከክ ድረስ የግብፅም ሕዝብ ይህንን አይተው እስኪገዙ ድረስ የእግዚአብሔር ክብር የሚሻማ ምንም ነገር እንደማይኖር እነዛ ሲያስቱ የነበሩት ጠንቋዮች ሁሉ ሳይቀሩ ለእግዚአብሔር ሳይወዱ ክብር እንዲሰጡ በማድረግ እንዳደረጉት መንቀሳቀስ ይገባናል። ይህንን ዓለም ከጥፋት ለማዳን ይህንን በትንሹ መጀመር ይቻላል። ባለፈውም ትምህርት እንደጠቀስኩት ማለት ነው። እኛ ስንሰራ እነዚህም ሁሉ እንቅፋት የሆኑ ነገሮችን አስወግዶ ክርስቶስ ኢየሱስ በወንጌል ኃይል ምድርን ሊወርስ የሚችልበትን አካሄድና ክብር ከኛ ጋር ሊያደርግ ይችላል። እኛ ከተንቀሳቀስን እንደ ነህምያ ከተንቀሳቀስን እንደ ሙሴና እንደ አሮን ከተንቀሳቀስን ማለት ነው። ልክ ተመሳሳይ በሆነ መልኩ የእስራኤልን ሕዝብ በዚህ በጣዖት አምልኮ ከሌሎቹ በዙሪያቸው ካሉት ከነሱ ጋር አትተባበሩ፣ ያስቷቸዋል፣ ያሳስቷቸዋል፣ የአምላካችሁን የእግዚአብሔርን ክብር እንድትችሉ ያደርጓቸዋል፣ ከእነሱ ጋር አትተባበሩ ጌታ ብሎ አስጠንቋቸው ሳለ እነሱ ያንን ማስጠንቀቂያ ወደኋላ በመተው ከእነሱ ጋር በተባበሩ ጊዜ ባህልን እንዳመለኩ፣ የአሕዛብን ጣዖታት እንዳመለኩና እግዚአብሔርን እንደበደሉ እንዳሳዘኑ እንደተቀጡ ማለት ነው። ያንንም ደግሞ የሚያደርጉ የባህልን ጣዖትን ያስመረቁት ድንቁራን እየሰሩ ህዝቡን ሲያሳስቱ የነበሩት ከእስራኤል መካከል ነበሩ። ይህም ደግሞ የእስራኤል ህዝብ ከእግዚአብሔር ፊቱን እንዲያዞር አድርጎ በዚህ ጊዜ እግዚአብሔር ስለ ክብሩ እጅግ በጣም ስለ ክብሩ ለእስራኤል ባደረገው ነገር በማዘን እስራኤልን እንደቀጣ በመጨረሻም ደግሞ ይህንን መልእክት ይዞ ኤልያስ ተነስቶ ከነዛ ከበዓል ነቢያት ጋር እንደተወዳደረ እንደተወራረደ በመጨረሻም እናንተ የምታመልኩት አምላክ በዚህም አምላክ ከሆነ ይህንን ይብላ ብሎ ከነሱ ጋር እንደተወዳደረ ግን ያንን እንዳደርግ ደግሞ የእግዚአብሔር ኃይል እንደገታውና በመጨረሻ ድንጋዩንም መስዋዕቱንም ውሃውንም አፈሩንም ሳይቀር የእግዚአብሔር እሳት ከሰማይ ወርዳ ኤልያስ ጥሪ ባደረገ ጊዜ እንደበላች በመጨረሻም በዓል የሚያሳስት መሆኑን የበዓል ነቢያት ሁሉ እንዲታረዱ እንዳደረገ ማለት ነው። ልክ ኤልያስ ህዝቡን ወደ እግዚአብሔር ለመመለስ እንደዛ እንዳደረገ እኛም ደግሞ በዚህ በትንሹ እንኳን ተንቀሳቅሰን ብናደርግ እግዚአብሔር የእኛን እንቅስቃሴ አክብሮ ለምድር ፈውስ ሊያደርግ ይችላል። ይሄ ደግሞ የመጨረሻ ዘመን ስለሆነ ይህን ማድረግ እግዚአብሔር ለእኛ ጥሪ እያደረገ ነው ያለው ማለት ነው። ዓለም ስፒሪንን ማድረግ ይጠበቅብናል። በትጋት ለእነሱ ደህንነት መስራት መጀመር ይኖርብናል ማለት ነው። ወንጌል ከሀገሮች በመንግስትም በላይ ናት። ወንጌል ለሰው ልጅ እንዳንሰብ የሚያደርግ የየትኛው የመንግስታትና የሀገሮችንና ማይቀብ ልጣልብን አይገባም ወይም ልጥልብን አይገባም። ወንጌል ከአብዮች ህገ መንግስትም በላይ ናት። ወንጌል ለሰው ልጅ እንዳንሰብክ ወንጌልን ለሰው ልጅ እንዳንሰብክ የሚያደርግ የትኛው የመንግስትና የአገሮች ህግ ማይቀብ ልትልብን አይገባም። ወንጌል ለሁሉም ደህንነት፣ ለሁሉም ሰላም፣ ለሁሉም ፈውስ፣ ለሁሉም የኑሮ ትርጉም፣ ለሁሉም ጣፋጭ ህይወት፣ ለሁሉም ይገባል አድሮ በሌለበት ምክንያቱም ኢየሱስ ክርስቶስ ለሰው ልጅ ሁሉ ስለሞተ ማለት ነው። እንግዲህ በዚህ መልክ ለሰዎች ደህንነት ለዓለም ደህንነት ልንሰራ ይገባናል ማለት ነው። ይሄኛ ይጠበቅ ነው። ይህንን ልነቃ ይገባል። ሴጣን በዚህ መንገድ እየሰራ እንዳለ ልነቃ ይገባል። ካልነቃን ዓለም በትልቅ ፈተና ላይ ባለችበት ብዙዎቹ ወደ ሲኦል በሚወርዱበት አካሄድ ባለበት እኛ የሰዎች መጥፋት ሊገደን ይገባል ማለት ነው። ሳይንቲስቶች በአሁኑ ጊዜ እየተደረገ ያለው አዳዲስ ግኝቶች በጥንቃቄ ካላዩት የሚያሳስት ሊያሳስትም የሚችል ይመስላል። ግን በመሰረቱ እውነተኛ የሳይንስ እና የቴክኖሎጂ ግኝት አዳዲስ ነገሮች ማግኘት ዲስካቨሪ ከእግዚአብሔር ልውና ጋር የሚጋጭ አይደለም። እንዲያውም የበለጠ ወደ እግዚአብሔር እንደሚያቀርብ ነው። እኔ እንደዛ ነው የሚገባኝ። የበለጠ ባወቅን ቁጥር የእግዚአብሔርን ታላቅነት በዛ ውስጥ የምናይበት ነው። ግን ሰይጣን አጥሞ የበለጠ እግዚአብሔር እንድንክድ እያደረገ ነው ማለት ነው። እዚህ ላይ እንግዲህ ሳይንቲስቶችም እነዚህ በጣም የተራቀቁት የዓለምን ገጽታ ሁሉ እየለወጡ ያሉት ያው ባለፈው ይህንን ለመጥቀስ እንደሞከርኩት በሁለት ይከፈላል። ጌታን በሙሉ ኃይላቸው ይህንን እያስተዋሉ የሚያመልኩ አሉ፣ እንደገና ደግሞ የካዱ አሉ። በመሰረቱ ወንጌል ማለት የሳይንስ እውነተኛው የሳይንስ ግኝት ወደ ወንጌል የሚያቀርብ እንጂ የሚያደግ መሆን አልነበረበት። ስናየው የምናያቸው የምናገኛቸው ነገሮች ሁሉ አብዛኛዎቹ የእግዚአብሔርን ታላቅነት እግዚአብሔር ያስቀመጣቸው የእሱ ምስጢር ስንረዳ የበለጠ ለእሱ ክብር እንድንሰጥ የሚያደርጉ ናቸው። እዚህ እንግዲህ ለዓለም ደህንነት ልንጸልይ ደግሞም እግዚአብሔር በሰጠን ኃላፊነት ልንንቀሳቀስ ይገባናል ማለት ነው። ለእነሱ ደህንነት ማለት ነው። ወደ ትምህርታችን እንግዲህ ስንመለስ ባለፈው እግዚአብሔር የተናገረው ሀሳብ እንደዚህ ነው ነው እግዚአብሔር ሙሴን አለው፣ ቁጥር 13 ምዕራፍ ዘጸአት ምዕራፍ 9 ቁጥር 13 ላይ ከ13 ጀምሮ ያለው ነው። እግዚአብሔር ሙሴን አለው፣ ማልደ ተነሳ፣ በፈሪዖንም ፊት ቆመ በለው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያገለግሉኝ ሕዝብን ልቀቅ፣ በምድር ሁሉ ላይ እንደ እኔ ያለ እንደሌለ ታውቅ ዘንድ በእውነትም በባሪያዎችህም በሕዝብም ላይ መቅሰፍትን ሁሉ አሁን እልካለሁ። መቅሰፍትንና ይህንን ችግር በአንተ ላይ የማመጣው እኔ እግዚአብሔር መሆኑን የዕብራውያን አምላክ ሁሉን ቻይ አምላክ እግዚአብሔር እንደ እኔ ያለ እግዚአብሔር እንደሌለ እንድታውቅ፣ ከዚህም ካወቅ በኋላ ደግሞ ክብርን እንድትሰጥ፣ እኔም ይህንን ሰምተህ ደግሞ ህዝቡ እንዲያገለግለኝ ከኔ ጋር ቃል ኪዳን ያለው ይህ ህዝብ እንዲያገለግለኝ እስክትለቅ እንድትለቅ ይህን የማደርገው ለዚህ ነው። ይህን እስካላደርግ ድረስ ይህን ሁሉ ማደርግብህ እሱ ነው። አንተ ብቻ ሳትሆን በምድር ሁሉ እንደ እኔ ያለ እንደሌለ ታውቅ ዘንድ ይህ ያንተ ጠንቋዮች የሚያደርጉት አስማት እንዳያሳስት በምድር ላይ ያ ሌላ ነው። የዕብራውያን አምላክ እዚህ ላይ የተለየ ነው። በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ አንተንም የፈጠርኩ ሄደ ስለሆን አንተም እንድታውቅ ህዝብም እንዲያውቅ፣ ካወቅ በኋላ ደግሞ በሰውነቴ በባሪያዎችም በህዝብም ላይ መታዘዙን እምቢ ባልክ ጊዜ መቅሰፍትን ሁሉ አሁን እልካለሁ። አሁን ቀጥላለሁ። አሁን እጄን ዘርግቼ አንተን ህዝብንም በቸነፈር በመታሁ ነበር። ብፈልግ አሁኑ ምስጠት ማድረግ በቻሉ ነበር። ነገር ግን ያላረኩት አንተ እኔ እውነተኛ አምላክ እንደሆንኩ ተረድተህ ለእኔ ክብር እንድትሰጥ ነው። ይህን ሁሉ አሁን እየቀጠሉት ያለው ቢፈልጉስ አንተ ላረግ ይችላሉ። አሁን አንተም ከምድር በጠፋህ ነበር፣ ነገር ግን ኃይልን ይገልጥብህ ዘንድ ስምን በምድር ሁሉ ላይ ይነገር ዘንድ አሁን በአንተ ላይ እያደረኩ ባለው ምክንያት ስምን በምድር ሁሉ ላይ ይነገር ዘንድ ልክ እንደሆነው ባለፈው ጊዜ እንደሆነ ተነጋግረናል። ይነገርለን ስለዚህ አስነስቻለሁ። ይህን ድምፅ የምችለው ለዚህ ነው። የነገረው እኮ ነው፣ እሱ ግን አላስተዋለም። እንዳትለቃቸውም ገና በህዝብህ ላይ ትታበያለህና እነሆ ነገ በዚህ ጊዜ ከተመሰረተ ጀምሮ እስከ ዛሬ እንደሱ ያልሆነ በግልጽ ሆኖ የማት እጅግ ታላቅ በረዶ አዘንብሃለሁ። እስካሁንም አልድንቢ ብልሃል፣ አሁንም ደግሞ መቅሰፍቱና ቁጣው ይቀጥላል። አንቺ ራሲ እስክትንበረከት ድረስ ይቀጥላል። ደና ቁጣው ይቀጥላል። እምቢ ካልክ እኔ አምላክ እንደሆንኩ አምነህ ለእኔ ክብረን እስክትሰጥ ድረስ በዓለምም ያለው እንዲያይ ማለት ነው። እና እዛ ላይ በረዶ እንደሚያዘን ይናገራል። ባለፈው ይሄን ጠቅሼዋለሁ። ጥራ 22 ላይ እግዚአብሔር ሙሴን በግብፅ ሀገር በሰው በእንስሳ በእርሻ ቡቃያ ሁሉ ላይ በግብፅ ሀገር ሁሉ በረዶ ይሆን ዘንድ እጅህን ወደ ሰማይ ዘርጋ አለው። ሙሴም በትሩን ወደ ሰማይ ዘረጋ። እግዚአብሔርም የነጎድጓድና በረዶ ላከ። እሳትም ወደ ምድር ወረደ። እግዚአብሔርም በግብፅ አገር ላይ በረዶ አዘነበ። በረዶም ነበረ። በበረዶም መካከል እሳት ይቃጠል ነበር። ይሄ ተአምር ነው፣ ራሱ ሌላ ተአምር ነው። በረዶና እሳት ሁለት ተቃራኒ የሆኑ ነገሮች አብረው እየመጡ ናቸው ማለት ነው። እግዚአብሔር የበለጠ ተአምራት እያሳየ ነው። በረዶም በግብፅ አገር ሁሉ ህዝብ ከሆነ ጀምሮ እንደሱ ያለ ያልሆነ እጅግ ታላቅ ነበረ። በረዶ በግብፅ አገሮች ሁሉ በሜዳ ያለውን ሁሉ ሰውንና እንስሳን መታ። በረዶ የእርሻን ቡቃያ ሁሉ መታ፣ የአገሩንም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩበት በጌሴም አገር ብቻ ግን ይህ አልነበረም። ልዩነቱን እያሳየ ነው። የእስራኤል ሰፈር፣ የእስራኤል ከተማ፣ የእስራኤል መንደር፣ እስራኤሎች የሚኖሩበት አውራጃ ወይም ክፍለ ሀገር በረዶ ይሄ መቅሰፍት አልነበረም። እግዚአብሔር አሁን ለይቶ እያደረገ ነው። ቁጥር 27 ፈርዖንም ልኮ ሙሴና አሮንን ጠራ። በዚህ ጊዜ በደሌው እግዚአብሔር ጻድቅ ነው፣ እኔና ህዝብ ኃጢአተኞች ነን አለ። አሁን ትንሽ ትንሽ ምልክት እያሳየ ነው፣ የመናዘዝ እና የአቅሙን የማወቅ ማለት ነው። ምክንያቱም ይሄ በጣም አስደንጋጭ ነገር ነው። የአምላክ ነጎድጓድ በረዶ በስቷልና ወደ እግዚአብሔር ጸልዩ፣ እለቃችኋለሁ ከዚያም በኋላ በዚያ አትቀመጡም አላቸው። ሙሴም ከከተማ በወጣው ጊዜ ሙሴም ከከተማ በወጣው ጊዜ እጅን ወደ እግዚአብሔር ይዘረጋሉ፣ ምድርቱም ለእግዚአብሔር እንደሆነች አውቅ ዘንድ ነጎድጓዱ ይቀራል፣ በረዶም ደግሞ አይወርድም። ነገር ግን አንተና ባሪያዎች አምላክን እግዚአብሔርን ገና እንደማትፈሩ አውቃለሁ። አሁን ደጋግሞ እየተደረገ አሁን ተመልሳችሁ እዛው ቦታ ትመለሳላችሁ። ያው አቋሚ አስተማማኝ አይደለም ማለት ነው። አንተ አቋሚ የማያስተማምን ነው፣ እውነትን አትናገርም። ትምህርት መማር በሆነልህ ከዚህ በፊት በነበረው በተማሪ ነበር። አሁንም ያው አሁን ይሄ ደግሞ ከቆመ በኋላ ደግሞ መልሼ ደግሞ አሁንም ያንን ስህተት እንትሰራለህ ብሎ ሙሴ ለፈርዖን እየነገረው ነው። ነገር ግን አንተና ባሪያዎች አምላክን እግዚአብሔርን ገና እንደማትፈሩ አውቃለሁ አለው። ገብሱ ጫሽቶ ተልባውም አፍርቶ ነበርና ተልባውና ገብሱ ተመታ። ስንዴውና አጃው ግን ጊዜው ገና ነበረና አልተመታም። ሙሴም ከፈርዖን ዘንድ ከከተማ ወጣ፣ እጁን ወደ እግዚአብሔር ዘረጋ፣ ነጎድጓዱ በረዶ ተቋረጠ። ዝናቡ በረዶም ነጎድጓዱም እንደ ተቋረጠ ባየ ጊዜ ኃጢአትን ጨመረ። እንደውም አሁን ደው በበለጠ ኃጢአት ማለት ነው። እሱና ባሪያዎቹ ልባቸውን አደነደኑ። የፈርዖን ልብ ጸና፣ እግዚአብሔርም በሙሴ አፍ እንደተናገረ የእስራኤል ልጆች አለቀቀ። እንግዲህ ተመልከቱ፣ ልክ አሁን በአሁኑ ዘመን የእግዚአብሔርን ኃይልና ብርታት የወንጌሉን ነገር እያዩ ሰዎች ለማይረባ አእምሮ የማይጠቅም ነገር አሳፋሪ ነገር ቅድም የጠቀስነውን አይነት ሴት ለሴት ወንድ ለወንድ እና ሌላ ተመሳሳይ የሆነ እርኩሰትን እንደሚያደርጉ የእግዚአብሔር ክብር እየተገለጠ እያዩ ማለት ነው እንደሚያደርጉ ፈሪውንም የእግዚአብሔርን ታምራት እያየ እንደገና ደግሞ አሁንም ወደዛው ሲመለስ እንመለከታለን። ዘጸአት ምዕራፍ 10 ቁጥር 1 ጀምሮ እንደዚህ ይነበባል። እግዚአብሔር ሙሴን እኔ እግዚአብሔር እንደሆኑ ታውቁ ዘንድ በግብፃውያንም ያደረግሁትን ነገር ያደረግሁባቸውንም ታምራት በልጅህ ጆሮች ትናገር ዘንድ ይህችን ታምራት በመካከላቸው አደርግ ዘንድ የእርሱን የባሪያዎችንም ልብ አደንድኛለሁና ወደ ፈሪውን ግባ አለው። ይሄን ታሪክ ለሚቀጥለው ትውልድም እንድነገር ከእኛም ጀምሮ ማለት ነው፣ ከዛም በኋላ ለሚመጣው ማለት ነው። ይህንን አድርግ ያለውና ለትምህርት እንዲሆን ማለት ነው የእርሱን ታላቅነት። ባለፈውም በትምህርታችን የተጠቀስ ነው ይሄ ጌታ ያደረገው ታምር እስካሁን በእኛም ጊዜ ወደፊት ይነገራል። ሙሴም እርሱን ወደ ፈርዖን ሙሴም አሮንም ወደ ፈርዖን ገቡ አሉት። የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ በፊቴ ለመዋረድ እስከ መቼ ይቤትላል ያገለግለኝ ዘንድ ህዝቤን ልቀቅ? እስከ መቼ የእግዚአብሔርን ክብርና ኃይል እያየ በዚህ በትዕቢት ትቀጥላለ? ሌላው ብቀሪ እንኳን ይሄ በህዝቤ በሀገሬ ላይ ጥፋት እየደረሰ እንዳለ አታይም? እስከ መቼ እንደዚህ ትሆናለ? የአጥፊተኛ ልብ እኮ አስቸጋሪ ነው። እስከ መቼ እንደዚህ ትሆናለ? ጥራት ላይ ህዝብን ለመንቀቅ እንቢ እስከ መቼ እንቢ ትላለህ? ህዝብን ለመንቀቅ እንቢ ብትል ግን እነሆም ነገ በሀገሬ አንበጣዎችን አመጣለሁ፣ የምድሩንም ፊት ይሸፍኑታል። ምድሩን ለማየት አይቻልም፣ ከበረዶም አምልጦ የተረፈላችሁን ትርፍ ይበሉታል፣ ያደገባችሁንም የእርሻውን ዛፍ ሁሉ ይበሉታል። ቤቶችም የባሪያዎችንም ሁሉ ቤቶች የግብፃውያንም ሁሉ ቤቶች በእነሱ ይሞላል። አባቶች በምድር ላይ ከተቀመጡባት ቀን ጀምሮ እስከዚህ ቀን ድረስ እንደሱ ያለ ያላዩት ነው። ተመልሶም ከፈርዖን ዘንድ ወጣ ሙሴ ፈርዖንም የፈርዖንም ባሪያዎች ይህ ሰው እስከ መቼ እንቅፋት ይሆንብናል? አምላካቸውን እግዚአብሔርን ያገለግሉ ዘንድ ሰዎችን ልቀቅ፣ ግብፅስ እንደ ጠፋች ገና አታውቅምን? አሉ ደፍነው ተናገሩ ፈርዖን ንጉሳቸውን። እንዴት አታይም? እንደ ግብፅ እኮ እየጠፋች ነው። ይህንን አታይም እንዴ? ልቀቅ እኮ እየጠፋን ነው፣ ልቀቅ በቃ። እንግዲህ የመጨረሻ አንዳንድ ጊዜ የመጨረሻ የሆነ ጥፋትና ችግር በንጉስ ወይም በፕሬዚዳንት ላይ በሚደርስበት ጊዜ ዙሪያው ላይ ያሉት ከዚህ በፊት ደፍረው የማይናገሩት የእሱ ባለስልጣኑ ደፍረው እየጠፋ እንዳለ አታውቅም እንዴ? እየጠፋን እኮ ነው ያለ ነው ብለው የመጨረሻ ድፍረት ይናገራሉ። ምርጫም የላቸውም ይህንን ከመናገር እንደዚህ እንዳሉት ማለት ነው። ለዚህ ነው የፈርዖን ባሪያዎችም ይህ ሰው እስከ መቼ እንቅፋት ይሆንብናል? አምላካቸውን እግዚአብሔርን ያገለግሉ ዘንድ ሰዎችን ልቀቅ፣ ግብፅስ እንደጠፋች ገና አታውቅምን? አሉት። ፈርዖንም ሙሴንና አሮንን መልሶ አስጠራት። እነሱ መልእክታቸው ተናግረው ወጡ። እንደገና መልሶ አስጠራቸው፣ አስመጣቸው። ሂዱ አምላካችሁን እግዚአብሔርን አገልግሉ፣ ነገር ግን የሚሄዱት እነማን ናቸው? አሁንም በገደብ ምን ቸገረ? ምን ማንስ ቢሆን መልቀቅ ነው እንጂ እንደ ኃጢአት እኮ አንዴ ልብን እኮ ጭፍን ካደረገ እኮ በጣም አስቸጋሪ ነው። እና አሁንም ሌላ አይነ በገደብ እግዚአብሔር ግን የመጨረሻ ያለውን እያስጨረሰ ነው ያለ። እግዚአብሔር በዚህ መልክ ነው እስራኤልን ህዝቡን ከግብጽ ባርነት መከራቸውን አይቶ ድንቅ ስራ ሰርቶ ያወጣቸው። የሚቀጥለው ይህ በጣም ጠቃሚ ነው። በዘመናችን ይህንን ከዚሁ ጋር አያይዘን እኛም የምንማረው ነገር ለማንሳት እና በዚህ ዘመን እግዚአብሔር አሁንም በድንቅ ሁኔታ እንደምሳ ያን የሰራ እግዚአብሔር አሁንም ድምሳ ለማሳየት የቀሩትንም ተወሰኑ ነጥቦችን በሚቀጥለው ትምህርታችንን እናነሳለን። የዛሬው ትምህርት በጸሎት እንጠራለን። እግዚአብሔር አምላካችን ሆይ እናመሰግናለን፣ አሁንም ከኛ ጋር ስላለ ክብርህን ስለምትገልጽ። አምላካችን እግዚአብሔር ሆይ እየሰማን ልብ ደንዳኖች የፈርዖን አይነት ልብ በዓለምን ብኖር እግዚአብሔር ሆይ የዚህን አይነት ልብ አርቀው። እግዚአብሔር ሆይ የስጋ ልብ፣ የሚራራ ልብ፣ የሚሰማ ልብ፣ ለወንጌል ምላሽ የሚሰጥ ልብ በምድር እንዲፈታ የሰዎች ልብ እንደዛ እንዲሆን መንፈስ ቅዱስ ስራ እንዲሰራ እንጸልያለን። እኛም ደግሞ እየገሰስ ጋር ኃጢአትን በድፍረት በልብ ደንዳናነት የመቀጠልን ባህል ከኛ አርቅ። እግዚአብሔር ሆይ ቃልንና ሀሳብን ፈቃድን በማድረግ ምላሽ በቶሎን በመስጠት ላንተ ክብር እንድንሰጥ እርዳ። ጌታ ሆይ እናመሰግናለን ስላደረክልን ሁሉ፣ ስለ ትምህርታችንም እናመሰግናለን። በኢየሱስ ክርስቶስ ስም አሜን።